ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬ አርብ ጥቅምት 30 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያ እና በቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠየቁ።
ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን የሚያቀረቡት። ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር።
በአዳማ ዩኒቨርሲቲ የሚገኙ ተማሪዎች ናቸው። ሙሉ ዘገባ ይኖረናል።
የማህበረሰብ አገልግሎት በሎስ አንጀለስ።
እዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ 18 ከ20 ሺህ ብር ከ20 ሺህ ብርም በላይ እንደ መጠነኛው የመጨረሻውን ደረጃ ነው ማለት።
ዘር፣ ፖለቲካ፣ ቀለም፣ ሃይማኖትና ኢትዮጵያና ኤርትራውያን ሳይለያያቸው እድር ማቋቋማቸውን ይናገራሉ። ዘገባለን።
በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እነተም የሴቶች የፖለቲካ አመት አሜሪካውያን መራጮች ከምን ጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል።
I stand here before you tonight as your congresswoman elect with many firsts behind my name.
እንዴት ያለ ግሩም ጉዞ ነው ያሳለፍነው። ዛሬ ተመረጨ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሚያለሁ።
የምርጫው ውጤቱን በተመለከተ ዝርዝር ዘገባ ይኖረናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። ወደ መጀመሪያው ዜና እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ አመሻሹን ባህር ዳር ከተማ ገብተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩም መሪዎቹን የባህር ዳርን ከተማ አዘዋውረው አስጎብኝተዋቸዋል። መሪዎቹ ዛሬ ማለዳ ላይ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ነው ባህር ዳር የገቡት። ጠዋት ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደምቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። ከሰዓት በኋላ የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የኢኮኖሚ ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብር ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣን ገልጸዋል።
ጸሎት አይደለም የምፈልገው እንድታስቡልኝም አልሻም አሉ አንዲት ካሊፎርኒያ ውስጥ ከሚገኝ ቡና ቤት ውስጥ በአንድ አንጋች ልጃቸው የተገደለባቸው እናት። ሱዛን ሶማቶስ ኦርፋኖስ ልጃቸው ቴሌማከስ ባለፈው አመት በላስ ቬጋስ በአንድ የሙዚቃ ፌስቲቫል ላይ አንድ ነፍሰ ገዳይ በተመሳሳይ ተኩስ ከፍቶ በርካታ ሰዎችን ከፈጀበት ጥቃት ተርፎላቸው ነበር። በያዝነው ሳምንት መጀመሪያ ታዲያ በካሊፎርኒያ ግዛቷ ሁለተኛ ትልቅ ከተማ ታውዘንድ ኦካስ ከተማ ጎራ ያለበት ቦርናንደርሊን ናይን የተባለ ቡና ቤትና ምግብ ቤት እንደ እርሱ ከላስ ቬጋሱ ጥቃት የተረፉ ሌሎችን ጨምሮ 12 ሰዎች በተገደሉበት ድንገት ለህልፈት መዳረጉ ተነግሯል።
በመጨረሻም የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ከስራ መሰናበታቸውን ተከትሎ አዲሱን የኮንግረሱን የሕግ መምሪያ ምክር ቤት ጠንከር ብለው ከሚቆጣጠሩት ዲሞክራቶች ጋር በሩሲያ ጣልቃ ገብነት ምርመራ ጉዳይ ሊፈጥር የሚችለው ፍጥጫ ከሆዲው የተቀጣጠለ ነው።
የፖለቲካና የሪዮታ ዓለም ልዩነቶች ጽንፍ በያዙበትና ግጭቶች በበዙበት ቢሆንም ሁለቱ የዩናይትድ ስቴትስ ምክር ቤቶች እርስ በርሳቸውና ከፕሬዝዳንት ትራምፕ ጋር ተባብረው ሊሰሩ የሚችሉባቸው ጥቂት የፖሊሲ እቅዶች አይጠፉም ሲሉ ተንታኞች ገለጹ። የማክሰኞውን ምርጫ ተከትሎም በመንግስት አስተዳደር ውስጥ የተፈጠረው የኃይል ሚዛን ክፍፍል ሁለቱ ፓርቲዎች በምክር ቤቶቹ ተፈጻሚ ሊያደርጓቸው የሚችሏቸውን እቅዶች የፖለቲካ ተንታኞች አመልክተዋል። የተከፋፈለ የመንግስት አስተዳደር በዩናይትድ ስቴትስ ፖለቲካ እንግዳ አይደለም ሲሉ ያስረዱት ዋና መቀመጫውን ዋሽንግተን ያደረገውና ሁለቱንም ተቀናቃኝ የፖለቲካ ፓርቲዎች በእኩል የሚያስተናግደው የፖሊሲ ማዕከል የፖለቲካ ተንታኙ ጆን ፎርቴር አሃዳዊ ይዘት የተላበሰ የመንግስት አስተዳደር ከነበረን በላይ የኃይል የሚዛን ክፍፍሉ በጎላበት አስተዳደር ተመርተናል ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ከትላንት በስቲያ ከአሜሪካን ድምጽ የኦሮሚኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው።
ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲና ወለጋ ዩኒቨርሲቲ ያነጋገርኳቸው ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይሄን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቀርበናል ብለውኛል።
ሰላማዊ ሰልፍ ነበረ አዳማ ሳይንስና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስተው ድምጻቸውን ሲያሰሙ ነበር።
ምን ብለው ነው ድምጻቸውን የሚያሰሙት?
በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። አሁን በመፈክር መልክ ነው የቀረበው።
ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲው ውጪ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ?
ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራችን ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር።
ከዛ በኋላ ምንድን የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ
አይ ማንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል።
የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው።
ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ?
ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስተቶን ነበር።
የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህን ብለውኛል።
ተማሪዎቹ ዛሬ ጧት ላይ በርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ። እነዚህ የተነሱት ሐሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሐሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይሄን መቼም እንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው።
በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምጽ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያውያንና ኤርትራውያን የማህበረሰብ አገልግሎት በሎስ አንጀለስ በዩናይትድ ስቴትስ በኢትዮጵያና ትውልደ ኢትዮጵያ ቀብር በማስፈጸም በኩል የሚያጋጥማቸውን ችግር ለመፍታት ዘር ጎሳ ሳይለያቸው ሃይማኖትና ፖለቲካ ሳይለያቸው በአንድ ላይ እድር አቋቁመው እንደሚንቀሳቀሱ በሎስ አንጀለስ የሚገኙ የአንድ እድር አስተባባሪ ቦርድ አባላት ገለጹ። ጽዮን ግርማ ዝርዝር አላት።
ኢትዮጵያውያንና ኤርትራውያን ማህበረሰብ በዩናይትድ ስቴትስ ቆይታቸው ከሚገጥሟቸው ችግሮች አንዱ የቅርብ ቤተሰብ ሲሞትባቸው አስክሬኑን ለመቅበርም ሆነ ወደ ትውልድ ሀገራቸው ለመላክ የሚያስከፍላቸው ወጪ ከፍተኛ እንደሆነ ይናገራሉ። እንዲህ ያለ ተደጋጋሚ ችግር በማህበረሰባችን መድረሱ አሳዝኖን ከአራት አመት በፊት ድር ቢያብር ብለን በአገራችን የምናውቀውን የማህበረሰብ አገልግሎት አቋቋመን ይላሉ። በሎስ አንጀለስ እድሩ እንዲመሰረት ካደረጉት አንዱ የሆኑት ሊቀመንበሩ አቶ ጸሃይ አርጋው
ስንመጣ በዚህ አሜሪካን ምድር ሁሉ ነገር አለ። ነገር ግን ወገኖች በፍቅር ስላልተሰባሰብን ብዙውን ጊዜ ሰዎች ቀብር በሚካሄድ ጊዜ ወደ ልመና እንሄዳለን። በአንድ ጊዜ ያ ቤተሰብ አስከሬን ማስተናገድ አይችልም። ወደ ልመና ስንሄድ ችግሮች አሉ። የነዛ ችግሮች ወደ ትውልድ የሚያልፉ ችግሮች እየሆኑ መጡ። እነዛም ለወደ ትውልድ የሚያልፉት እኛ ቆመን ስለምን የኛ ልጆች ያንን ልመና እንዲያው ጋብዝናቸው እስከመቼ ነው መንጋብዛቸው የሚል አምሮችን ስታካቶ የተወሰኑ ሰዎች እነዚያው ለቦርድ አባል የሆኑ ሰዎች ተሰባስበን መንገዶች ለምን አንቀይስም ብለን ነው ወደዚህ ዓላማ ውስጥ የመጣነው።
አንድ ሰው ህይወቱ ሲያልፍ ለመቅበርም ሆነ አስክሬኑን ወደ ሀገሩ ለመላክ ከፍተኛ ወጪ ያስወጣልም ይላሉ።
እዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 እስከ 20 ሺህ ብር ከ20 ሺህ ብር በላይ እንደ መጠነኛው ለመጨረሻው ደረጃ ነው ነግረሽ።
ይህን ገንዘብ ደግሞ በአንድ ጊዜ መክፈል አይቻልም ያሉት አቶ ጸሃይ
እስከዛ ደረጃ ይሄዳል። ያንን ደረጃ አንድ ሰው አጋጣሚ ሲሞት ባስቸኳይ ከኪሳችን ወይም ከተለያየ ካስቀመጥነው ነገር ላይ አንስተን መክፈልና መቅበር አንችልም። ኑሮ ወጣ ገባ ነው። እዚህ ሀገር ኑሮ እንግዲህ ሁላችንም እናውቀዋለን። በቼክ ሰርተን በቼክ ተዳድረን ያለን ህይወት ነው። መንገፋው ልጆች እናሳድጋለን፣ ቤተሰብ እንመራለን። ኑሮውን በምናካሄድበት ሰዓት ድንገተኛ ሞት ሲመጣ ያን የሆኑ አንስተን ካለን ገንዘብ ላይ 20 ሺህ ብር ወይም 25 ሺህ ብር አውጥተን ቀብር ማስተናገድ ሰው አስክሬን መቅበር አንችልም።
በዚህ ምክንያት ገንዘቡን ማውጣት ያልቻለ የሚኖረው አማራጭ ለእርዳታ አደባባይ መውጣት ነው።
አስከሬን ተቀምጦ በየሱቆቻችን እዚህ ንግድ ማዕከሎች አሉ፣ የሃይማኖት ተቋማት፣ ወደ እነዚህ ተቋማት ሁሉ እየተሄደ ይለመናል። ያም ተለምኖ አይሞላም። ያም ተለምኖ ሳይሞላ ሲቀር አስከሬኑ ይቀመጣል። አማራጭ የለምና እነዛን አማራጮች ብዙ ጊዜ እነዛ ስቃዮች ስለታዩ አንደኛ ሀዘኑ ሁለት ሀዘን ነው። አንድ ሰው ሲሞት አው የእግዚአብሔርን ሞት በጸጋ እንቀበለዋለን፣ ወደሱ ነውና ምን ሄደው። ሁለተኛው ሞት ግን ገንዘብ አጥቶ አስከሬን ለመቅበር ነው። አስከሬን ይዘው የሚቀመጡ ቤተሰቦች፣ ልጆች፣ ሚስቶች፣ አባቶች፣ እናቶች አሉ። ያ ገንዘብ ህዝቡ እስከሚሰባሰብና እስከሚያሟላ እስከ ወር ማስቀመጥ ነው። አማራጭ የላቸውም እና ይቀመጣል። ካርቶን ይቀመጣል፣ የሟች ፎቶግራፍ ይቀመጣል። የሟች ለምሳሌ እኔ በሞት ባለቤቴ ቆማ ከነ ልጆቿ ካርቶን ካርቶን ይዛ ፎቶግራፊን ይዛ መለመን አለባት። እነዚህ ነገሮች በእለታዊ ወቅታዊ ሰዓት ላይ መመለስ ያልቻሉ ጥያቄዎች ናቸው። በአንድ ጊዜ አንድ ሰው ሄዶ አይሹ ስለሽው ራውቶ መቀበል ስላልቻለ ወደ ልመና መጣ። ያንን ልመና ለማጥፋት ለምንድን ነው ህብረት ማንፈጥረው ነው ይሄን አመጣጥ ያስገደደን?
ይህ ደግሞ ሊያቆም ይገባል በማለት አቶ ጻሃይ እድር እናቋቁም ብሎ ጠራ ሊላሉ የቦርዱ አባል አቶ ሰለሞን አስራት።
ያገራችን እድር አይነት ሳይሆን ያከፋፈሉ የምናምኑ ከዚህ ነው ደምቡ ከዚህ ሀገር ጋራ እንዲገናኝ ተደርጎ የተሰራ ነው። ያገራችን እድር አይታችሁ ከሆነ ወራዊ መዋጮ አለው። እድርተኛ ሲሞት ለቅሶ መድረስ አለ። ይሄ ግን ከሀገሩ ሁኔታ ጋር ተገናኝቶ ወራዊ ክፍያ ይኖረው ሰው ሲሞት ብቻ ነው የሚከፈለው ብሎ ሲነግረን መጀመሪያ ይህን ሀሳብ ሲያመጣልን ግር ብሎን ነበር። እድሮ ነው ወራዊ ክፍያ ከሌለው እንዴት ይሆናል ብለን ነበር። እንግዲህ በሀሳቡ ተስማማን። ቦርድ አባላት ክሬት እንዲመሰረት ሆነ። ከዛ እድሩ ተወለደ ማለት ይችላለሁ። ከዛ እድሩን ማሳደግ የኛ የእድር አባላቶች ጥረት ብቻ ሳይሆን በጣም ብዙ ሰዎች ተባብረውናል።
በወቅቱም የፖለቲካ አመለካከት፣ የሃይማኖት፣ የብሔርና ሌሎች ጉዳዮች ማህበረሰቡን የከፋፈለበት ጊዜ በመሆኑ የመጀመሪያው ቃል ኪዳናችን ለቀብር በአንድ ላይ እንቁም የሚል ነበር ሲሉ አቶ ሰለሞን እድሩን ሲያቋቁም የነበረውን ሁኔታ ወደ ኋላ ተመልሶ ያስረዳሉ።
እኛ ስለሞተ ሰው ነው እድሩ ትልቁ ኃላፊነት። አንድ ሰው ሲሞት ያ አስከሬን በክብር እንዲቀበር ነው የምናደርገው። ስለዚህ የሞተ ሰው ደግሞ ዘርም የለውም ሃይማኖትም የለውም ሞቷል ሬሳ ነው። ስለዚህ በመሐላችን እያንዳንዱ ሰው የግል ፖለቲካ አመለካከት ሊኖረው ይችላል፣ ግን ያን የፖለቲካ አመለካከት እዚህ እድር ውስጥ በምንም ተአምር ማንጸባረቅ አይችልም። በአብዛኛው ኢትዮጵያኖችና ኤርትራውያን ሲሆኑ ሌሎች ግን ከኢትዮጵያውያኖች ጋር በጋብቻ የተሳሰሩ የእኛን ባህል የተቀበሉ አፍሪካን አሜሪካኖችም ቢሆን አሜሪካኖችም ቢሆን ላቲኖችም ቢሆን የተወሰኑ አሉበት በጋብቻ የተሳሰሩ የእኛን ባህል የተቀበሉ።
በዚህ ሀሳብ ተስማምተውም ሃይማኖት፣ ዘር፣ ቋንቋ፣ ቀለም፣ የፖለቲካ አመለካከትም ሆነ ማንነት ሳይለያያቸው ለቀብር በጋራ መቆም የሚያስችላቸውን እድር አቋቁመው የማህበራዊ አገልግሎት እየሰጡ እንደሆነ ተናግረዋል። በዚህ አገልግሎታቸውም የተለያዩ ሽልማቶችን መቀበላቸውን አሳይተውናል። አድማጮች፣ የዚህን ፕሮግራም ሙሉ ክፍል እሁድ ምሽት ከ3 ሰዓት ጀምሮ በሚቀርበው ፕሮግራማችን ላይ ይዘን እንመለሳለን። በተጨማሪም በምስል መከታተል ከፈለጋችሁ ከዌብሳይታችንና ከፌስቡክ ገጻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ Washington DC.
ወደሚቀጥለው ዘገባችንም እናልፈው። በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እውነትም የሴቶች የፖለቲካ አመት፣ አሜሪካውያን መራጮች ከምን ጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል። ከሁሉም ከዲሞክራቲክና ከሪፐብሊካን ፓርቲው ቢያንስ 120 ሴቶች አሸንፈዋል። የቪኦኤዋ ካሮላይን ፕሬሱቴ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ፕሬዚደንት ዶናልድ ትራምፕ ቃለ መሐላቸውን ፈጽመው አስተዳደሩን በተረከቡበት ዕለት በማግስቱ እንደ አውሮፓውያን አቆጣጠር ባለፈው ጥር 21 ቀን ማለት ነው 2017 በተካሄደው አገር አቀፍ የተቃውሞ ሰልፍ ሴቶች ቁጣቸውን መግለጻቸው የሚታወስ ነው። ሜሪሊን ስታር አንዷ የዚህ ሰልፍ ተሳታፊ ነበሩ።
Don't diss us, because we're going to be fighting.
ዋ እነዚህ ደግሞ ብላችሁ እንዳትንቁን፣ ለትግል ተነስተናል።
ዛሬ ታዲያ ያውላችኋ ያኔ እንደዛቱት ሴቶቹ ቀጥ ብለው ኮንግረሱ መምሪያ ምክር ቤት ተጅጎደጎዱ ያሉ አይጠፉም። አዲሱ የተወካዮች ምክር ቤት በመጪው ጥር ወር ሲከፈት ቢያንስ 96 ሴት አባላት ይኖሩታል። 25ቱ ለመጀመሪያ ጊዜ የተወዳደሩ ናቸው። ለየት ባሉ ማስታወቂያዎች ከመራጮቻቸው ጋር የተዋወቁት የፍሎሪዳዋ ማካርሰል ፓውል እና የካንሳሷ ሻሪስ ዴቪድስ በግልጽ የወጡ ተመሳሳይ ጾታ አፍቃሪ ሲሆኑ ሻሪስ እንደ ኒው ሜክሲኮ ተመራጭ ዴቪ ሃላንድ ዩናይትድ ስቴትስ ኮንግረስ አባል ለመሆን የበቁ የመጀመሪያ የነባር አሜሪካውያን የአሜሪካ ህንድ ተወላጅ ሴት ናቸው። ዴቪ ሃላንድ
I didn't have a role model in Congress, someone another native woman that I could go to and ask
ኮንግረስ ውስጥ ይሄን እንዴት አከናወንሽው? በዚህ ጉዳይ ምን ትመክሪኛለሽ? በየመጠይቃት አሪያ የምትሆነኝ የአሜሪካን ዶች ተወላጅ ሴት አልነበረችኝም።
This is the year of the woman.
ይህ የሴቶች አመት ነው።
ከፍሎሪዳ የተመረጡት የቀድሞዋ የካቢኔ አባል ዳና ሸለላን ድምጽ ነው የሰማነው። የ77 አመቷ ዳና አዲስ ገቢ የድሜ ባለጸጋ አባል በመሆን በምክር ቤቱ ታሪክ የሚወዳደራቸው የለም። በምክር ቤቱ ታሪክ ከምን ጊዜውም በእድሜ እጅግ ወጣት ተመራጮችም አሉ። የ29 አመት እድሜዎቹ የአይዋዋ ተመራጭ አቢ ፌንክናውር እና የኒውዮርክ አሌክሳንድሪያ አካሲዮ ኮርቴዝ።
That's exactly what this is. Not a campaign or an election day, but a
በቃ ይሄ እኮ በትክክሉ አንድ የምርጫ ዘመቻ ወይም አንድ የምርጫ ቀን ሳይሆን ንቅናቄ ነው።
በርግጥም ያ ንቅናቄ የመጀመሪያዎቹን ሙስሊም ሴቶች ኮንግረስ አስገብቷል። የሚኒሶታ ሚኒያፖሊስዋ ትውልደ ሶማሊያዊ ኤላን ኦማር እና ከዲትሮይት ሚሽገን የተመረጡት ፍልስጤማዊቱ አሜሪካዊት Rashida Talib.
What an amazing journey this has been. I stand here before you tonight as your congresswoman elect with many firsts behind my name.
እንዴት ያለ ግሩም ጉዞ ነው ያሳለፍነው? ዛሬ ተመረጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሚያለሁ።
Congresswoman-elect
ተመራጭ የኮንግረስ አባል ራሺዳ ታሊብ ነኝ።
የካሊፎርኒያዋ ሪፐብሊካን ፓርቲ አባል ያን ኪምም የመጀመሪያዋ ኮሪያዊት አሜሪካዊት የተወካዮች ምክር ቤት አባል ሲሆኑ የቴኔሲዋ ሪፐብሊካን ማርሻ ብላክበርን ደግሞ የመወሰኛ ምክር ቤት አባል ሆነው ተመርጠዋል። ካሁን በፊት እንዲህ እንዳሁኑ ሴቶች በብዛት ምክር ቤት የገቡበትና የሴቶች አመት የተባለው እንደ አውሮፓውያን አቆጣጠር 1992 ነበር። ያኔ ግን ለመምሪያው 24 ለሴኔቱ 6 ሴቶች ብቻ ነበሩ የተመረጡት። ተንታኞች ይሄ ያሁኑ የሴት ተመራጮች መበራከት ይቀጥላል ብለው ነው የሚጠብቁት። የአሜሪካን ዩኒቨርሲቲዋ ሞሊ ኦሮርክ
Now that women have gotten a taste and a flavor for what that means they really have broadened
አሁን ሴቶች ጣሙን አውቀውታልና አላማቸውን ሰፋ አድርገው ቅድሚያ ትኩረት በሚያስፈልጋቸው የፖሊሲ ጉዳዮችና እነሱን በሚመለከቱ ጉዳዮች ላይ ማተኮር ይኖርባቸዋል።
በቅርቡ ነበር ኢንተርፓርላመንታሪ ዩኒየን የተባለው ድርጅት በአገር አቀፍ ደረጃ በሚያገለግሉ ሴት የምክር ቤት አባላት ብዛት አሜሪካ 104ኛ እንደሆነች ያስታወቀው።
That change came tonight.
ዛሬ ለውጡ እውን ሆኗል። ደስ ይበለን።
ዩናይትድ ስቴትስ በIPU ሰንጠረዥ ያላት 100ኛ ደረጃም መሻሻሉ አይቀርም።
Chogo, ven a
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በድጋሚ የምናሰማችሁ ዘገባ ይሆናል። በዓለማችን በአዳዲስ ቴክኖሎጂ ዘርፍ በርካታ የሥራ ዕድሎች እየተፈጠሩ ይገኛሉ። አንዲት ካሜሮናዊት መምህርት የሳይንስ ባለሙያ መሰረታዊ ስልጠናዎች ከተሟሉ ሴቶች በአዳዲስ ቴክኖሎጂ ፈጠራ ዘርፍ ስኬታማ የማይሆኑበት ምንም ምክንያት የለም ትላለች። ይህቺ ባለሙያ በርካታ የካሜሮን አዳጊ ሴት ልጆች በዘርፉ የበለጠ እንዲሳተፉ ጥረት በማድረግ ላይ ትገኛለች። አራሻ አርሳባዲ የዘገበውን መስታወት አራጋው ይዘዋለች። እነዚህን ሮቦቶች በመቆጣጠር ላይ የሚገኙት አዳጊ ወጣቶች ለአዳዲስ የቴክኖሎጂ ፈጠራ የሀገሪቱ የወደፊት ተስፋዎች ናቸው። በዓለማችን መደበኛ የትምህርት ዕድል ከማያገኙት 95 በመቶዎቹ ሴት ልጆች ናቸው። እነዚህ ወጣቶች ይህንን ይለውጣሉ የሚል ተስፋ ተጥሎባቸዋል። ሳቬራ ዩጎፎ የቴክኖሎጂ ፈጠራ ተማሪ ናት።
Other people inspire me with their stories, with what they did.
የሌሎች ተማሪዎችን ስኬት ስመለከት የበለጠ ለሥራ እንድነሳሳ ያደርገኛል። እኔን ጨምሮ በኔ እድሜ የሚገኙ ሴት ልጆች በቴክኖሎጂ ፈጠራ ድርሻ እንዲኖራቸው አበረታታለሁ።
ካሜሩን በሚገኘው ኔክስት ጌን በተባለ የትምህርት ማዕከል 20 የሚሆኑ አዳጊ ተማሪዎች ኮድ እንዴት እንደሚጽፉ፣ ሮቦት እንዴት መፍጠርና መገንባት እንደሚችሉ በመማር ላይ ናቸው። ይህ ችሎታቸው ምናልባትም በአሁኑ ጊዜ የሚታየውን በቴክኖሎጂው ዘርፍ የሴቶች ተሳትፎ ማነስን በማሻሻል በፈጠራ ስራ የጾታን እኩልነት በተግባር ያሳያሉ ተብሎ ይጠበቃል። ዣኔት ፋክፋንግ የኔክስገን የዲጂታል ቴክኖሎጂ ማሰልጠኛ ማዕከል መስራች ናት።
Any young girl that has exceptional ability and is extraordinary.
እያንዳንዷ ታዳጊ ሴት በጣም የተለየና ከፍተኛ ችሎታ ይኖራታል። ወጣቶቹ ለወደፊት መሆን የሚፈልጉትን እንዲያገኙና መድረስ የሚፈልጉበት ቦታ እንዲደርሱ መርዳት እርግጥ ነው ሁሉም ነገር ከራስ ፍላጎትና ህልም ነው የሚመነጨው። ስለዚህ የአንድን ሰው የሥራ ህልም እውን እንዲሆን መርዳትና በችሎታው ከፍታ መጠን ላይ እንዲደርስ እንረዳለን ማለት ነው።
በቅርቡ የተባበሩት መንግስታት ባወጣው መረጃ መሰረት 60 በመቶ የሚሆኑት የካሜሮን ሴቶች ማንበብና መጻፍ አይችሉም። የኔክስገን ማዕከል ሴት አዳጊ ህጻናት ላይ በማተኮር ከችግርና ከረሃብ መታደግን ነው ቅድሚያ የሰጠው። ዣኔት ፋክስተንግ የኔክስገን መስራች።
እድል በማጣት ምክንያት ሰዎች ችሎታቸው ተቀብሮ እንዲቀር አንፈልግም። ስለዚህ መሰረታዊ ችግሮችን ለማሟላት እንጥራለን።
ይህ ማዕከል በህመምተኛና በህክምና ሰጪው መካከል መግባባትን የሚፈጥር ሮቦት ለመገንባት ለሚፈልጉ በገጠራማ አካባቢዎች ለሚኖሩ እንደ ሌይን ላሉ አዳጊ ሴቶች ጥርጊያ መንገድ እየከፈተ ነው።
ህመምተኞቹ በራሳቸው ቋንቋ ሲናገሩ፣ ሮቦት ደግሞ ለዶክተሩ እየተረጎመ ይነግርላቸዋል። እናም ህመማቸው ታውቆ መድኃኒት ይፈለግላቸዋል ማለት ነው።
በዓለማችን የሚገኙ ሁሉም አዳጊ ሴቶች የሁለተኛ ደረጃ ትምህርት እድል ቢመቻችላቸው የህፃናትን ሞት ቁጥር ከግማሽ በታች በመቀነስ 3 ሚሊዮን ህይወት መታደግ እንደሚቻል የተባበሩት መንግስታት ያደረገው የቅርብ ጥናት ያመለክታል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ንጉሱ ታምሬ፣ የምሽቱ ስርጭት መሐንዲስ ኮኔሊየስ ቲኖር፣ ስናስተናግዳችሁ የምሽነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የተመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.